አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርስ ፓርለስ አክተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Thank you. ፍሬ ውበት ነው ለምለም እና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ታላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ።
Yeah. ከመጽሐፍ ታለም ፕሮግራማችን ለእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የደግነት ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 11 ምዕራፍ 25 ከድል በኋላ ማርሻል ባዶሊዮ ልክ የጦሩን ድባቅ መመታት እንደሰማ በተለያየ ቦታ ላይ ላሉ የጀነራሎቹ በፖስታ የታሸገ ትዕዛዝ አስተላልፎ ይህን ፖስታ ጀነራሎቹ ከራሱ የቃል ትዕዛዝ እስኪደርሳቸው ድረስ እንዳይከፍቱት አዘዛቸው። እንዲያሽጎ ለጀነራሎቹ በላከው ደብዳቤ ውስጥ በትክክል የጣላን ጦር ከተንቤንና ከመቀሌ ወታደሮችን የሚያስወጣበት መስመሮች የተነደፈበት ነበር። ማርሻል ባዶሊዮ ባስቸኳይ ወደ ተንቤን አዲስ ጦር ከላከ በኋላ በመቀሌ ድንኳን ውስጥ በፍርሃት ተቀምጦ የኢትዮጵያን ሰራዊት እንቅስቃሴ ማጥናት ጀመረ። ማርሻል ባዶሊዮ በተንቤን በደረሰበት ሽንፈት ሙሉ ኃላፊነት ለመውሰድ ዝግጁ ነበር። እንዲያውም ጠቅላላ ጦሩን እስከ ኤርትራ ድንበር ድረስ ለማሸሽ ወስኗል። በሌላ አነጋገር በስተምስራቅ የነበረው ጦሩ መጥቀቁን አውቋል። ኢትዮጵያውያን የተቀዳጁትን ድል ተጠቅመው ወደ ሰሜን ይዘልቁ እንደሆነ በስጋት ቢጠብቅም ኢትዮጵያውያን ንቅንቅ ሳይሉ ያገኙትን ድል ሳይጠቀሙበት ቀሩ። አዎ አሁንም መከላከል ብቻ ለሚለው የንጉሠ ነገሥቱ ትዕዛዝ ከሁሉም በላይ ፍጹም ታማኝ የሆኑ የጦር መሪዎች ይህን ሰራዊት የማሸነፍ ድል ነሱት። ኢትዮጵያውያን ከዚህ ድል ያገኙት ነገር ቢኖር በርካታ የጦር ቁሳቁስ ምርኮ ብቻ ነበር። በኢትዮጵያውያን የዘመናት ታሪክ በጦር ሜዳ የተገኘ ማናቸውም ሀብት ያሸናፊው ጦር ነውና አሸናፊዎቹ የኢትዮጵያ ጀግኖች ከጦር ሜዳ ውሏቸው ከጠላታቸው የፋሽስት ወታደር ላይ የማረኩትን ምርኮ በትከሻቸው እየተሸከሙ ወደ ጦር ሰፈራችን መመለስ ጀምረዋል። በኢትዮጵያውያን የዘመናት ባህል መሰረት በጦር ሰፈር በታላቅ ትዕግስት ይጠብቁ የነበሩት የጀግኖቹ እናቶችና ሚስቶች ጀግኖቹን እልልታቸውን እያቀለጡ ይቀበሏቸው ጀመር። እያንዳንዱ ከጦር ሜዳ የሚመለስ ወታደር ምንም እንኳ የሰው ልጅ ከሚችለው በላይ በእግሩ መቆም እስኪሳነው ድረስ ቢደክምም ጦር ሰፈር ሲደርስ በጦር ሰፈሩ መሃል ይቆምና እየፎከረ በዋለባቸው የጦር ሜዳ አውድማዎች የፈጸማቸውን ጀብዶች ጮክ ብሎ ሲናገር ከቦ ያለው ሰው በጭብጨባና በእልልታ ይቀበለዋል። በእንዲህ አይነት ሁኔታ ጀግኖቹ በጦር ሜዳ ውሏቸው የፈጸሙትን ጀብዱ ዘርዝረው ከጨረሱ በኋላ አሁንም ያለ የሌለ ኃይላቸውን አሰባስበው ጮክ በማለት በጦር ሜዳ የወደቁ የጦር ሜዳ ወንድሞቻቸውን ስም እየጠሩ ለእያንዳንዳቸው ክብርና ለጀግንነታቸው አንዳንድ ጥይት ወደ ሰማይ ይተኩሳሉ። በዚህ መልኩ በጦር ሜዳ የወደቁ ልጆቻቸውን፣ ባሎቻቸውን፣ ወንድሞቻቸውን የተረዱ ሴቶች ኡታቸውንና እየያቸውን ይጀምራሉ። ራስ ጋሳ ጦር ሰፈር ቀኑን ሙሉ ወደ ሰማይ ያለማቋረጥ ይተኮሳል። ከሚተኮሱት ጥይቶች እንደምንረዳው ጦራችን ያጣው የወታደር ብዛት ቀላል አይሆንም። ምሽቱን ሙሉ በየጠሻው አሳዛኝ ለቅሶና ዋይታ ዓለም አቋረጥ ይስማል። ሁለቱ ራሶች በድንኳናቸው ሆነው በርካታ ሹማምንትን እየተቀበሉ ስለ ጦርነቱ ሁኔታ ዘገባ ይቀበላሉ። እኔም ከደጃዝማች አበራ ድንኳን በራፍ ላይ ከደጃዝማች አበራና ከኮሎኔል ኮናቫሎቭ ጋር አረፍ ብዬ ከደጃዝማች አበራ የጦር ሜዳው ድረስ እናወጋ ያንን እነዚያ 3 ታንኮች ሰራዊታችንን ሲያጭዱ እንደመጀመሪያ ሰው ወደ ታንኮቹ ዞሮ ሲሮጡ የነበሩትን ሽማግሌሹም በራሶች ድንኳን ደጃፍ ላይ ቆመው አገኘዋቸው። እሳቸውም እንደ ሌሎች ሹሞች ሁሉ ዘገባ ሊያቀርቡ ተራቸውን እየጠበቁ ነው። ይገርማል። እኚህ ሽማግሌሹም ከነዚያ ታንኮች ጥይት የተረፉት በተአምር መሆን አለበት። ተራቸው ደርሶ ስለ ጦር ሜዳው ውሏቸው፣ ስለ ፈጸሙት ጀብዱ፣ ስላጧቸው ወታደሮቻቸው ቁጥር ዘገባ ለራሶች አቀረበው ሲወጡ ጠብቄ ሰላምታ አቀረብኩላቸውና ስለ ጦር ሜዳ ውሏቸው ጠየኳቸው። ሽማግሌውም ስለ ጦር ሜዳ ውሏቸው ሲያጫውቱኝ ሰሙ ጌታ አሉና ታሪካቸውን ጀመሩ። እነዚህ የጣሊያን ታንኮች በጣሙን ጠንካራ ጎማ ነው ያላቸው አሉና በመቀጠል እንዲያው በሽማግሌ ጉልበቴ ሮጬ ከጣሊያኑ ታንክ ተጠጋውና ወደፊት እንዳይሄድ ላቆመው ፈልጌ ጎማውን ልቆረጣው አልኩና ጎራዴን መዝዤ ብሰነዝር ጎራዴን ጎምዶ ታረፈው አሉና ሁለት ቦታ የተሰበረች ስለታም ጎራዴያቸውን አሳዩኝ። ሽማግሌው ሹም በዚህ ስለታም ጎራዴ አዲስ አበባ በርካታ የመኪና ጎማ መቆራረጣቸውን በምኒልክ ስም እየተገዘፉ ማሉልኝ። የዋህነታቸው ቢያሳዝነኝም ጀግንነታቸውን ግን አድንቄ ለዘላለም በልቤ ጻፍኩት። ከሰዓት በኋላ ምንም አንበሳ ወደ ሰፈር ተመለሰና 3ታችንም ማለት እኔ፣ ደጃዝማች አበራና ኮሎኔል ኮናቫሎቭ በደጃዝማች አበራ ድንኳን ፊት ለፊት እንደተቀመጥ አንበሳ ለደጃዝማቹ ክብር የሚገባውን ሰላምታ ሰጥቶ በሸማው ጫፍ አፉን ሸፍኖ ይቅርታ ከጠየቀ በኋላ በሸማው ይቋጥረውን ከእግሬ ስር ዘረገፈው። ምንድነው አንበሳዬ? ስለው አንበሳ ሳቀደና አይ ረሳ ማለት ነው፣ ቃል የገባሁልህን ነው ብሎ ትንሽ አዘነና የመጣው ቢመጣ የፈነዳው ቢፈነዳ ጦርነት ስንገጥ ሲጃራ መጣልሃለሁ አላልኩህም አለኝ በኩራት ሳቅ እያለ። በዚህ ጊዜ ደጃዝማች አበራም ሳቅ ስላለለት አንበሳ ልክ እንደ ሕፃን ልጅ ፈነደቀ። አዎ አሁን አስታወስኩ። ከወር በላይ ሲጋራ ጭሰን አናውቅም ነበር። እናም የሲጋራ ወሬ ተነስቶ ሁላችንም ማማረር ስንጀምር ታዲያ አንበሳው በየቀኑ ይገባልን የነበረውን ቃል አይዟችሁ፣ ትዕግስት ይኖራችሁ፣ በመጀመሪያ ቀን ከጣሊያኖች ጋር ስንገጥምና ልክ አስገብተን ድራሻቸውን ስናጠፋ የምትፈልጉትን ያህል ሲጃራ አመጣላችኋለሁ ይለን ነበር። እነሆ ቃሉን ጠብቆ በዋለበት የመጀመሪያው ቀን የጦር ሜዳ የገባውን ቃል ለመፈጸም ምናልባትም ከማንም ጀግና በላይ ሕይወቱን አደጋ ላይ ጥሎ በጣሊያኖቹ ምሽግ ሲዘዋወር ውሎ ብዙ ፓኮችን የጣሊያን ሲጋራዎች አምጥቶ በግሬ ስር ከመረልኝ። በአብዛኛው ከጦር ሜዳ የሚመለስ ወታደር ከጦር ምርኮው ውጭ የጣሊያን ወታደሮችን የጦር ሜዳ ልብስ ደርቧል። ከነዚህ ወታደሮች መካከል የመኮንኖችን ልብስ የለበሱት ጀነን ይላሉ። አሁን በአጠገባችን አንድ የደጃዝማች አበራ ወታደር የአንድ መቶ አለቃ ወታደር የጦር ልብስ ለብሶ እየተጀነነ አለፈ። ቀጥሎም አንዱ የጣሊያኖች የጀነራል ማዕረግ የተከተበበት የብረት ቆብ ደፍቶ ከገደልኩት የጣሊያን ወታደር ነው የወሰድኩት እያለ ከባልደረቦቹ ጋር እየተከራከረ አልፎ ሄደ። ኢትዮጵያውያን ከድል በኋላ ከጣሊያኖች እጅ ባስለቀቋቸውና አሁን ከሚቆጣጠሯቸው የጦር ሰፈሮች የብርጌዱን የጦር ሜዳ መዝገብ ብቻ ሳይሆን ሌሎች በጣም በርካታ የጣሊያን ወታደሮች የግል ደብዳቤዎች፣ የተለያዩ ወታደራዊ ምስጢር ያዘሉ መዝገቦች አግኝተው ወደ ጦር ሰፈራችን ይዘው ተመልሰዋል። የፋሽስቱ ጦር ወታደር ቤተሰቦች፣ እናቶች፣ ሚስቶች፣ እጮኛዎች፣ እህቶች በጻፏቸው ደብዳቤዎች በተላከላቸው ገንዘብ እጅጉን በጣም ያመሰግናሉ። ከነዚህ ወታደሮች መካከል አንዱም እንኳን ወደ አገሩ አይመለስም። በሙሶሎኒ የቀን ቅዠትና እብደት አድረው የፋሽስቱ መንግስት በሚከፍላቸው ገንዘብ ቤተሰባቸውን ለመርዳት አስበው በኢትዮጵያ ህዝብ ላይ በመነሳታቸው እድል ፊቷን አዙራ ክፉኛ ቀጣቻቸው። እነሆ ሬሳቸው በተንቤን አሸዋማ መሬት ከደብራም ባጀርባ እንደ ብቅል ተፈቶ ያሞራ ሲሳይ ሆኗል። ከድል በኋላ አብያዲ ወደ ትልቅ ገበያነት ተለወጠች። ከትልቁም በትንሹም አንዱ ይሸጣል፣ ሌላው ይገዛል። በርካታ ወታደሮች እርስ በርሳቸው የተለያዩ ጥቃቅን ነገሮችን ይለዋወጣሉ። ሹሞች ከወታደሮቻቸው ላይ መትረየሶች፣ ጠመንጃዎች፣ ጥይቶች፣ የጦር ሜዳ መነጽሮችና የገበሬው ወታደር የማይፈልጋቸውን የጦር ቁሳቁሶች ሁሉ ይገዛሉ። ወታደሮቹ የሸጡትን ሽጠው የለወጡትን ለውጠው ለራሳቸውም የተወሰኑ ጥቃቅን ነገሮችን ያስቀራሉ። በዚህ መልኩ አብያዲ ቅልጥ ያለ ገበያ ሆና ውላለች። በሶስተኛው ቀን አንድ አይናማው ሸበቶ ሽማግሌ ደጃዝማች አስፋው፣ የአጼ ምኒልክ ማህተም ጠባቂ የነበሩት፣ ከድል በኋላ ወደ ጦር ሰፈራችን ተመልሰው ሁለቱ ራሶች ድንኳን ገብተው ወጡ። በኋላም ማምሻው ላይ እኛ በደጃዝማች አበራ ሰፈር እሳት እየሞቅን ስናወጋ ደጃዝማች አስፋው መጥተው አብረውን ተቀመጡ። ከዚያም ከሶስት ቀን በፊት እንዴት ከጥቂት ወታደሮቻቸው ጋር 18 መድፎችና በርካታ መትረየሶችን እንደማረኩ ሲያወጉን፣ አየህ ጌታው፣ አንድ ወታደሬ ከጥኝ ወንዝ ማዶ ጣሊያኖች ብዙ መድፍ ጠምደው መድፈራቸውንና ቁጥራቸውን ብዙ እንዳልሆነ ነገረኝ። እኔም የቀረኝን ጥቂት ወታደሮችን ይዤ እንደ እባብ መሬት ለመሬት ስንሳቡለን አጠገባቸው ደረስ። እናም እያንዳንዳችን ጥሩ አድርገን አልመን ግንባር ግንባራቸውን ስንላቸው ተደናግጠው መበርገት ሲጀምሩ ወታደሮቼ የኔን ትእዛዝ እንኳ ሳይጠብቁ እያባረሩ የገቡበት ገብተው ለወሬ ነጋሪ እንኳ ሳያስቀሩ ጨፈጨፏቸው። እኔም ማርጅቻለሁ፣ አቅም ኖሮኝ ከነሱ እኩል አልሮጥ አሉ። ቀጥለውም አየህ ጌታው፣ እነዚህ ወታደሮችን ልዘዝ ብልም አይሰሙኝም። የጣሊያን ወታደር ሲያዩ ደማቸው ይፈላና አንገቱን ቆርጠው የወደቁ ወንድሞቻቸውን ደም ሳይከፍሉ እሺ ብለው አይመለሱም አሉ። አሁንም እዝን ብለው ሲያስቡ ቆዩና በዚህ ጦርነት አንድም የጣሊያን ወታደር አልተረፈም ብለው ለትርካቸው ማሳመኛ ይሆን ዘንድ ኪሳቸውን ዳበስ አድርገው የመድፈኛውን ብርጌድ አዛዥ የኮሎኔል ሲቺን የግል መታወቂያ አሳዩኝ። በዚህ መልኩ የደጃዝማች አስፋው ወታደሮች 18 ዘመናዊ በድፎች፣ በርካታ መትረየሶች፣ ለቁጥር አስቸጋሪ ብዙ ሳጥን ጥይቶች፣ በርካታ ፈንጂዎችና የተለያዩ የጦር ሜዳ ቁሳቁሶችን ማረኩ። 3 ቀንና 3 ሌሊት የፈጀው የመጀመሪያው የተንቤን ጦርነት በራስ ካሳ ጦር ሙሉ በሙሉ ድል አድራጊነት ተፈጸመ። ቀኑን ሙሉ ሁለቱ ራሶች ከሹሞቻቸው ስለ ጦርነቱ ሁኔታ ዘገባዎችን ሲቀበሉና ለድል አድራጊው ጦራቸው ሹመት ሲሰጡ ዋሉ። ማምሻው ላይም ደጃዝማች አበራ ከራሶቹ ፊት ቀርቦ ስለ ሰላሌው ሰራዊቱ የጦር ሜዳ ውሎ ሰፋ ያለ ዘገባ ካቀረበና ሌሎች ተጨማሪ መመሪያዎች ከተቀበለ በኋላ ከራሶቹ ድንኳን ወጥቶ በቀጥታ ወደኛ በመምጣት አብሮን ተቀመጠ። ይገርማል። ለወትሮ ወታደሮች የደጃዝማች አበራን የጦር ሰፈር እዚህም እዚያም ሰብሰብ ብለው በማሲንቋቸው እየተጫወቱ ደመቅመቅ እንዳላደረጓት ሁሉ ዛሬ ጸጥ ርጭ ብላለች። የማሲንቆ ጨዋታም ሆነ ለቅሶና ዋይታ አይሰማም። በነጋታው ረፋዱ ላይ በደጃዝማች አበራ ድንኳን ውስጥ ቁርስ ላይ እንደተቀመጥ በርካታ የበታች ሹማምንት መጥተው ከደጃዝማቹ ፊት ይቀርቡ ዘንድ ጠየቁ። ደጃዝማች ምን ተፈጠረ ብዬ ጠየቅኩት። ትናንት በጦርነቱ ሁለት ፊታውራሪዎች አጣሁ አለ፣ በማዘን ሳይሆን ፍጹም ቆጣ ብሎ። ብዙ ወታደሮች አጣሁ እንዴ ሲል ኮሎኔል ኮናቫሎቭ ላቀረበለት ጥያቄ አሁንም ከ20 ሺህ በላይ ጦር አለኝ ችግሩ ግን የወረጃ አርሶ ቀዳሚ ጦር ሁለቱም ፊታውራሪዎች መሪዎቹን አጣብኝ አለና አሰብ አድርጎ አሁን የነዚህ ሹሞች ጥያቄ ብሎ ሊነግረን የፈለገውን የሹሞቹን ነገር መልሶ ትቶ አሽከርየው ሹሞቹን እንዲያስገባ አዘዘው። በዚህ ጊዜ ደጃዝማች ከሹሞቹ ጋር ብቻውን ያወራ ዘንድ ልንወጣ በድግ ስንል ቁጭ በሉ አለ። አሁን ቃሉ ትዕዛዝ የተሞላበት ነበር። ወዲያው ፈቅ ብሎ በይቅርታ አይን እያየን ምክራችሁን እፈልጋለሁ አለን። ሹሞቹ ወደ ድንኳኑ ገብተው በአንድ ላይ ለደጃዝማቹ የሚገባውን የክብር ሰላምታ ካቀረቡ በኋላ ለጥቂት ጊዜ እርስ በርስ ተያዩና አንድ በእድሜያቸው ጠና ያሉ ሹም በኦሮምኛ አጠር ያለ ንግግር አደረጉ። ቀጥለውም ሌሎች ሹሞች አንዱ በአማርኛ ሌላው በኦሮምኛ ለደጃዝማቹ ችግራቸውን አስረዱ። ሁሉም ሹሞች ያወሩት ስለ ተመሳሳይ ችግር ነበር። ሹሞቹ ችግራቸውን አስረድተው ንግግራቸውን ጨርሰው እንደቆሙ ደጃዝማች አበራ ወደኛ ዞር ብሎ የሹሞቹን አቤቱታ በጥቂቱ ካስረዳም በኋላ የኛን መልስ ሳይጠብቅ ቆሞ ወደሚጠብቁት ሹሞቹ ፊቱን መልሶ ውሳኔውን ማምሻው ላይ እንደሚያሳውቃቸው ነግሮ ሹሞቹን አሰናበታቸው። ሹሞቹ ተሰናብተው እንደወጡ ደጃዝማች ትንሽ ያስብ ቆይቶ ድንገት ብድግ ብሎ ከድንኳን ወጣ። እኛም በደመ ነፍስ ተከተልነው። እንደምንከተለው የገመተ መሰለኝ ፊቱን ሳይመልስ እርምጃችንን ጨምረን እንድንከተለው ነገረን። ከደጃዝማቹ ፈጣን እርምጃ እኩል መሄድ ባለመቻላችን እሱ ጋር ለመድረስ እንደ መሮጥም እየቃጣን ትንሽ እንደ ተጓዝ ደጃዝማቹ አንድ የተጠረበች የምትመስል ጥቁር ድንጋይ አጠገብ ሲደርስ ፈጣኑን እርምጃውን ከቶ ቆም ብሎ ጠበቀን። ከድንጋይ ላይ እንድንቀመጥ ጋበዘንና እሱም ከመሃላችን ተቀመጠ። እንደ ተቀመጥ ያቺን ዋርካ ታያታላችሁ አለኝ። ሁለታችንም በአንድ ጊዜ አዎ ብለን መለስ። ደጃዝማች አበራ አሁንም ወደ ዋርካው ፍዝዝ ብሎ እየተመለከተ ሌላስ ምን ይታያችኋል ሲል ጠየቀን። እኔ ይታየኝ የነበረውን ስናገር ኮሎኔል ከዋርካው አጠገብ አነስ ያለች ቋጥኛ አለች፣ በቋጥኛዋ ላይ አንድ ሰው የተቀመጠ ይመስላል ሲል ግልጽ አድርጎ አስረዳው። በትክክል አለና ደጃዝማች በመቀጠል የኔም ችግር በዚያች ቋጥኝ ላይ የተቀመጠው ሰው ነው አለን። እንዴ አልገባኝም አለ ኮሎኔል ኮናቫሎ። ለነገሩ የደጃዝማቹ ችግር እኔንም ሊገባኝ አልቻለም። ደጃዝማች አበራ ጥቂት ተከዝ ብሎ እንደማሰብ ካለ በኋላ ትናንት ሁለት የጦር መሪ ፊታውራሪዎች እንዳጣው ነግሬያችኋለሁ አይደል ብሎ ጠይቆ መልስ ሳይጠብቅ በመቀጠል እነዚያ ፊታውራሪዎች የወረጃ አርሶ ቀዳሚ ጦር መሪዎች ብቻ ሳይሆኑ ወንድማማቾች ነበሩ አለና አሁንም ፈዝዝ ብሎ በዚያ ቋጥኝ ላይ ተኮማትሮ የተቀመጠውን ሰው እያየ ታዲያ የሹሞቹ አቤቱታ ሁነኛ ሰው መርጬ እንዲሾምላቸውና አሁንም ግንባር ቀደም ሆነው በመዋጋት የመሪዎቻቸውን ደም ይከፍሉ ዘንድ ነው አለ። አሁንም አይኑን ከዚያ ቋጥኝ ላይ ሳይነቅ ታዲያ ችግሩ ምንድነው? ማለቴ አንዱን ጎበዝ ተዋጊ መርጠህ አትሾምላቸውም እንዴ ሲል ኮሎኔል አከታትሎ ጠየቀው። አሁንም አይኑን ከቋጥኝ ላይ ሳይነቅ ኮሎኔል ነገሩ እንደምትገምተው ቀላል አይደለም አለና በመቀጠል ለነገሩ ጃርሶች አሁንም አንድ ፊታውራሪ አላቸው አለ ሳቅ እንደማለት ብሎ። ታዲያ ወረ ጃርሶች ፊታውራሪ መሪ ካላቸው ስለምን ሌላ መሪ እንድትሾምላቸው ይጠይቁሃል ስል እንዲያብራራልኝ አስቤ ጠየቅኩት። አሁን ፊቱን ወደኛ መልሶ ሳቅ አለና እንደገና ፊቱን ወደ ቋጥኙ መልሶ ይታያችኋል ያ ሰው ቋጥኛዋ ላይ የተቀመጠው አለን በድጋሚ። አሁንም በአንድነት አዎ አልነው። ቋጥኙ ላይ የተቀመጠው ሰው ነው የመጨረሻው የወረ ጃርሶ ፊታውራሪ አለን። እውነቱን ለመናገር የችግሩ መሰረት አልገባኝም። ጃርሶች ፊታውራሪ ካላቸው ለምን አዲስ ፊታውራሪ ይጠይቁሃል አልኩት። አሁንም በመጠኑ ፈገግ ብሎ አንደኛ ይሄ ፒታውራሪ ሊበዛ 16 ወይም 17 ዓመት ቢሆነው ነው። ሁለተኛ ትናንት አንዱን ወንድሙን ከጦር ሜዳ አስመጥቶ ዋርካ ስር ቀብሮ እነሆ ከቋጥኛው ላይ ሳይነሳ ሁለተኛ ቀኑን ይዟል። ሶስተኛ ሹሞቹ በዚህ መልኩ ከቀጠለ እንደ ወንድሞቹ ጥሩ መሪ አይደለምና ጥሩ ተዋጊ አዋጊ ይሾምልን ባዮች ናቸው። አሁንስ ገባ ሲል በፌዝ አይነት ነገር ጠየቀኝ። በመቀጠልም የኔ ችግር እሱ አይደለም አለን። አሁን እዝንና ጭንቅ ብሎ አየህ ጌታው፣ እውነቱን ለመናገር እኔ በጃርሶ ጦር ላይ ምንም ኃይል የለኝም። ጦሩ ታማኝነቱ ለሁለቱ ፊታውራሪዎች ብቻ ነበር። ይሄን እስከ 4000 ድረስ የሚቆጠረውን ሰራዊት አንዱን ቀኛዝማች ወይም ፊታውራሪ አድርጌ ብሾምለት ለምሾመው ፊታውራሪ ላይታዘዝ ይችላል እና ያለኝ አማራጭ የመጨረሻውን ፊታውራሪ አዘኑን ጨርሾ እንደ ወንድሞቹ ሁሉ ጦሩን እንዲመራ ማሳመን ወይም አንዱን ሹሜ ቀዳሚውን የጃርሶ ጦር ፍርክስክሱ ሲወጣ ማየት ብቻ ነው አለ። አይ ሌላ ዘዴ ይፈልግለታል። ለማንኛውም ለውሳኔ አትቸኩል አለው ኮሎኔል ኮናቫሎቭ። አይ ኮሎኔል እየሰማህ፣ ዛሬ ማምሻውን ላይ ቆርጬ ውሳኔን ለሹሞቹ መንገር አለብኝ አለው አሁን ሳቅ ብሎ። አለበለዚያማ ጥሬ ስጋዬን በቁሜ ይበሉታል አለና በሳቅ ተንፈራፈረ። አያችሁ ገና ከሰላሌ ሳንነሳ የጃርሶ ጦር መሪ ፊታውራሪ በድንገት ታመው ሞቱ። ከዚያ ሁለት ወንድማማቾች ጦራቸውን በጥንድ በህብረት እየመሩ የመጨረሻውን ወንድማቸውን አቢን አስከትለው መጡ። ትላንት አንዱ በጦር ሜዳ በጀግንነት ጦሩን እየመራ ግንባር ቀድሞ ሲዋጋ እንደ ጀግና በደብራም ባወደቀ። ሁለተኛው ፊታውራሪ ይማረክ በመድፍ ጥይት በትንትኑ ወጥቶ ይውደቅ አይታወቅም። አሁን የቀረኝ ገና የ16 ዓመት ልጅ ገና አባይን ስንሻገር እናታቸው መጥተው አደራ ያሉኝ ልጅ ምን ዳርገው? ጦር ሰጥቼ ወደ ሰዳሌ ብልከው እንኳ ከትግራይ ሽፍቶች ቢያመልጥ ከራያዎች ወጥመድ አያልፍም። ጦሩን እንዲመራ ገፋፍቼ እንደ ወንድሞቹ ቢወድቅና የፈጣሪ ሥራ ሆኖ ሰላሌ ብመለስ እንዴት አድርጌ አሮጊቷን አይን ማየት እችላለሁ? በዚህ ፈጣሪ ብቻ ይርዳኝ አለ ደጃዝማች አበራ። በኋላ ላይ ስለ አቢ እንደሰማሁት አባትየው ሁሌም ትንሹ ልጃቸው ዘመናዊ ትምህርት ተምሮ ዘመናዊ ሰው ሆኖ ከጊዜው ጋር እንዲራመድላቸውና እንደሳቸው ከመሬት ጋር ተጣብቆ እንዳይቀር በማለት ከልጅነቱ ጀምረው አዲስ አበባ በመላክ አስተምረውት እነሆ በሚቀጥለው ዓመት ወደ ፈረንሳይ ሀገር ለከፍተኛ ትምህርት ተጓዥ ነበር። ምን ያደርጋት አገር ተወረረችና ትምህርቱም ቀርቶ ሁሉም ወደ ጦር ግንባር ተባለና አብቹም አባቱን በጃርሶ ቀብሮ እናቱን ብቻቸውን ጥሎ ሁለት ወንድሞቹን ተከትሎ በደጃዝማች አበራ ጦር ስር ተሰልፎ ተንቤን ደርሶ በመጀመሪያው ቀን ውጊያ ሁለት ወንድሞቹንና የጦር አለቆቹን አጥቶ ያንዱን ወንድሙን ሬሳ በዋርካዋ ስር ቀብሮ ሁለተኛውን በመንፈሱ እየፈለገና እየተሰናበተ እነሆ እዚህ ቋጥኝ ላይ ሲቀመጥ ሁለተኛ ቀኑ ነው። አብቹ እንደ ባላገሮች ሹሞች የሚያስብ ሰው አይደለም። የተማረና ያለድሜው የበሰለ የልጅ አዋቂ ቢሆንም ገና ከጀምሩ እግዚአብሔር መከራውንና ሐዘኑን ጭኖበት በልጅ አእምሮ ሌት ተቀን እያሰበ መወሰን ተቸግሮ ተቀምጧል። እንዲህ ሁላችንም ስለ አብቹ እየተጨነቅንና ደረጃዝማቹ ጭንቀት መፍትሄ እየፈለግን ዝም እንዳል ኮሎኔል ኮናቫሎቭ እድልና ጊዜ ስጠው፣ ምንም ወጣት ቢሆን ዞሮ ዞሮ መወሰኑ አይቀርም። ምናልባትም እንዲህ የማሲንቆ ጨዋታ ለቅሶና ዋይታ በሰፈሩ ከልክሎ ብቻውን በቋጥኝ ስር ተቀምጦ በራሱ መንገድ ወንድሞቹን እየተሰናበተና የራሱንም የወደፊት ዕጣ እየወሰነ ይሆናል ብሎ አጽናናን። እኔም የኮሎኔሉን ንግግር እያዳመጥኩ አብቹን የማናገር ስሜቴ እየገፋ መጥቶ ምክንያት ፈልጌ ከደጃዝማች አበራና ከኮሎኔል ጋር ተሰናብቼ የምሄድበትን ጊዜ ስጠብቅ ከሩቅ የእኛን አንበሳ የሆነ ነገር ይዞ ወደ አብቹ ሲያመራ አየሁ። አንበሳ ከያዘው ነገር በዋንጫ ለአብቹ ከቀዳና ከሰጠው በኋላ ወረድ ብሎ ከአብቹ እግር ስር ተቀመጠ። እኔም አንበሳ ሲመለስ ወሬ ለመቃረም ወሰንኩና ሐሳቤን ቀይሬ ከደጃዝማችና ከኮሎኔል ጋር ወደ ሰፈር ተመለስኩ። انبسا ወደ ሰፈር ተመልሶ ገና ወደ ድንኳን ከመግባቱ በጥያቄ አጣደፍኩት። انبسا በተረጋጋ መንፈስ ብዙ በጣም ብዙ ነገር ስለብቹ ካወራኝ በኋላ በመቀጠል ያብቹ አባት ከመሞታቸው በፊት ላብቹ የመረጡለት ነጭኛ ውበትና ቁንጅና እያሞጋገሰ አወራልኝ። በመጨረሻ እኔ በጉጉት እጠብቀው የነበረውን ወሬ አነሳና እንዳብቹምነት ትልቅ ወንድሙ ያልሞተና በጣሊያኖች ምርኮ ወድቆ እንደሚሰቃይ ወንድሙን ነጻ ለማውጣት መወሰኑንና ሌሎችም ብዙ ብዙ ነገሮች አጫወተኝ። እኔም አንበሳዬን አመስግኜ የቋጠርኩትን ወሬ ይዤ ወደ ደጃዝማች አበራ ድንኳን ተፈተለኩ። ይሁን እንጂ እኔ ይዤው የመጣሁትን ወሬ ሳልተነፍስ የደጃዝማቹ አሽከር መጥቶ አፉን በሸማ ሸፍኖ አብቹ ከደጃዝማቹ ፊት ይቀርብ ዘንድ እንደሚጠይቅ ሲነግረን ደጃዝማች አበራ በስሜት ከተቀመጠበት ተነስቶ ግባ በለው አለ። አብቹ ገና ከደጃዝማቹ ድንኳን በራፍ አለፍ እንዳለ ከደጃዝማቹ እግር ስር ወድቆ ለደጃዝማች የሚገባውን የክብር ሰላምታ ለማቅረብ ወረድ ሲል ደጃዝማች አበራ አፈፋርጎ አንስቶ አቀፈው። ሁለቱ ወጣቶች ለረጅም ጊዜ ተቃቅፈው ከቆዩና ደጃዝማች ያብቹን ትከሻ መታመታ እያደረገ ካረጋጋው በኋላ እሺ አብቹ ታዲያ ምን አሰብክ አለው። አብቹ ብዙም ሳይጨነቅ አጥር አድርጎ ወንድሙን ነጻ ለማውጣት የጦር ሰፈሩን ንጋት ላይ ለቆ ከጥቂት ወታደሮቹ ጋር እንደሚሄድና የጃርሶን ጦር አጎቱ ቀኛዝማች ገለታና ቀጃዝማች ሼክ ሁሴን አባወርቁ በህብረት ይመሩት ዘንድ ቀኛዝማች አበራን ተማጽኖ ተሰናብቶ ከመውጣቱ በፊት ሁላችንንም ወደ ሰፈሩ ጋብዞን ወደ ጦር ሰፈሩ ወረደ። አብቹ ጦር ሰፈሩ እንደደረሰ የራሱ የሆኑትን የመጨረሻ ንብረቱን 3 በሬዎች ያረዳቸው። ይሄን ያዩ ሌሎች የበታች ሹሞችም ቤት የጦር ሜዳ ቤት ያፈራውን ይዘው እየመጡ የተከለከለው የማሲንቆ ጨዋታ ተፈቅዶ ሞቅ ሞቅ ሲል እኛም ግብዣውን አክብረን ተገኘን። እንዲህ እኔ ደጃዝማች አበራ፣ ኮሎኔል ኮናቫሎቭና አብቹ መደዳውን የበቆዳ ላይ ተቀምጠን እየበላንና አረቄና ጠጅ እየጠጣን ስንጫወት ቆይተን አብቹ ከተቀመጠበት ተነስቶ ቆመና ሁሉም ጸጥ ሲል ጠብቆ አጠር ያለች ምስጋና የበዛባት ንግግር አደረገ። ከዚያም በአጭር ጊዜ ጥቂት ወታደሮች ይዞ ከጦር ሰፈር በመውጣት ወንድሙን ፍለጋ እንደሚሄድ በሕይወት ካገኘው አገኘው፣ ሞቶም ከሆነ ከወንድሙ ጎን እንደሚቀብረው ተናገረ። ለጊዜው የጃርሶን ጦር ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ እንዲመሩት ደጃዝማችን መማጠኑን ሹሞቹ ለደጃዝማች አበራ ያላቸውን ታማኝነት በምኒልክ ስም እንዲምሉ ለምኖ ተቀመጠ። ጦሩም በሹሞቹ አማካኝነት እየተነሳ ለደጃዝማች አበራ ያለውን ታማኝነት በምኒልክ እየተገዘተ እየፎከረና እየሸለለ ተቀመጠ። ሌላው ከአብቹ ጋር ያብቹን ወንድም ነጻ ለማውጣት የሚሄዱት ወታደሮች የምርጫ ትዕይንት ነበር። በመጀመሪያ ታላላቅ ሹማምንት እየተነሱ እየፎከሩና እየሸለሉ ከአብቹ ጋር ለመሄድ ቆርጠው መነሳታቸውን ገለጹ። በዚህ መሃል አብቹ ተነስቶ ካመሰገነ በኋላ የሚፈልገው ወደ 200 ገደማ ወዶ ገባ ጥሩ ተኳሽና ተዋጊ ጦር ብቻ እንደሆነ ገልጾ እነዚህ 200 ተዋጊዎች ሚስቴን ጨርቄን ሳይሉ ፈጥነው መንቀሳቀስ የሚችሉ ወጣቶች ብቻ መሆን እንዳለባቸው ሲገልጽ በዚህ ንግግሩ በርካታ ሽማግሌ ሹማምንትን አስቆረፈ። የሽማግሌ ሹሞችን ማክረፍ ያዩት ብልሁ ቀኛዝማች ሼክ ሁሴን አባወርቁ ተነስተው ልብ አድርጉማ ጎበዝ፣ መቼም እኔም ለጌታችን ከመሞትና ከመስተዋት በላይ ምንም ጽድቅ እንደሌለ አውቃለሁ፣ ከዚህ ውጭም አልመኝም። ከዚህ በላይ የክብር ሞት ምን ይገኛል? ይሁን እንጂ እንደ ጉርምስና ጊዜ ከድንጋይ ድንጋይ እየዘለልኩ እንደ ዝንጀሮ ገደል እየቧጠጥኩ ወጥቼና ወርጄ ፈጥኜ መዋጋት አይሆንልኝም፣ አርጅቻለሁ። እናም ለጌታችን እኔ ባይሆንልኝ የበኩር ልጄን ሰጥቻለሁ ብለው ሲቀመጡ ሌሎች ሹሞችም እየተነሱ ወጣት ልጆቻቸውን ለአብቹ ሰጡ። እነዚህ የሹሞች ልጆች ራሳቸው ከጦራቸው ወጣት ደፋርና ጎበዞችን እየመረጡ ደጃዝማች አብርሃም አንድ ዘመኑን በታማኝነት አብቹን ያገለግል ዘንድ ነግሮ ጥቂት ተሳደሮች ጨምሮ ሰጠው። ይነጋጋሲ አብቹ ወደ 200 ገደማ የሚሆኑ ወታደሮቹን እየመራ ከጦር ሰፈር ወጣ። አብቹ 200 ገደማ የሚሆኑትን ቀልጣፋ ወጣት ተዋጊዎቹን ይዞ በደጃዝማች አብርሃም ፊት ቀርቦ ተመረቀና በዚያው ሌሊት የጦር ሰፈሩን ለቆ ከሄደበት ሰዓት ጀምሮ አብቹን አየሁ የሚል ሰው ጠፋ። ምንም እንኳ እኔም እንደሰው ሁሉ አብቹን ከዚያን ምሽት ጀምሮ ባላየውም ለአብቹ ተጋነው የሚወሩ ጀብዶችን በታላቅ ጉጉት እሰማ ነበር። ይህም ተጋነው የሚወራው የአብቹ ጀብድ በራስ ካሳ የጦር ሰፈር በሰፊው ተሰራጭቶ በርካታ ወጣት ተዋጊዎች ዋናውን ጦራቸውን ትተው ወርደው በዋናው የጦር ሜዳ ያርበኝነት ትግል ከጀመረው የአብቹ ጦር ጋር መቀላቀል መግባት ጀመሩ። ምንም እንኳ ተማርኳል የመድፍ ጥይት በጣጥሶታል እናም ሌላም ወሬ ሲወራበት የነበረው የጃርሶ ፊታውራሪ የደጃዝማች ወንደሰን ጦር ጋር ወደ መልፋ ወርዶ ሲዋጋ ቆስሎ ሲያገግም ሰንብቶ ከሳምንት በኋላ ወደ ዋናው የጦር ሰፈር ተመልሶ ጦሩን መምራት ጀመረ። ይሁንና አብቹን መልሶ ከጦሩ ጋር እንዲቀላቀል ማድረግን አልተቻለም ነበር። ወንድምየው ብዙ መልእክተኞች ቢልክም ግማሹ በዚያው ቀረ። የሚመለሱትም የአብቹን ጦር ሊፈልጉ ከሳምንት በላይ ሲንከራተቱ ሰንብተው ባሮጃቸውን ይመለሳሉ። በየቀኑ ዋናውን ጦራቸውን እየከዱ ወደ አብቹ የሚኮበልሉት ወጣት ተዋጊዎች ቁጥር ከቀን ወደ ቀን መጨመሩና ይሄም ወሬ ከራሶች ድንኳን በመድረሱ እኔ ኮሎኔልና ደጃዝማች አብርሃም ተጠርተን ከራሶች ፊት ቀረብ። ልጁንም ወደ እናት ጦሩ ይመለስ ዘንድ እንድናባብል ትዕዛዝ ተሰጠን። አብቹ መጀመሪያ ላይ ከሰፈር እንደወጣ አነስተኛ የጣሊያን የተበተኑ ጦሮች እየፈለገ በደረቅ ሌሊት አደጋ እየጣለ ስንቅና ትጥቅ እየዘረፈ ጦሩን ዘመናዊ መሳሪያ እያስታጠቀ ማደራጀት ጀመረ። ከዚያ ጦሩን ይዞ የጠላት ጦር ባልጠበቀው ቦታና ሰዓት ድንገት እየደረሰ ያልተጠበቀና ያልታሰበ አደጋ እየጣለ አልፎ አልፎም ሌሊት የጣሊያኖቹን የጦር ሰፈር ሰብሮ እየገባ አደጋ እየጣለ ንብረት እየዘረፈ ከጦሩ የተረፈውንና ጦሩ የማይፈልጋቸውን ነገሮች ወደ ዋናው ጦር መላክና ማከፋፈል ጀመረ። ዲሳይታስብ የሚጥለው አደጋ ጣሊያኖቹን ክፉኛ ከመጉዳቱም በላይ የፋሽስቱን ጦር የበላይ አዛዦች ክፉኛ ስላስቆጣ የጣሊያን ወታደራዊ መኮንኖች ለትግራይ ሽፍቶች ከፍተኛ ገንዘብና ዘመናዊ መሳሪያ በመለገስ ሽፍቶቹ የአብቹን ጦር አሳደው እንዲመቱ አደረጉ። የትግራይ ሽፍቶች አብቹን በመፈለግ ላይ እንዳሉ በጥር ወር መጨረሻ ቀጥር ላይ ማርሻል ባዶሪዮ በቅርቡ ከሮማ ከተላከለት ትኩስ ጦር ላይ 2000 ጦር ቀንሶ ዘመናዊ የሚባሉ መሳሪያዎች አስታጥቆ ወደ ደምቤን የላከው ጦር መንገድ ላይ ሲያዘግም አብቹ ያያል። ከዚያም የጣሊያኑን 2000 ጦር እንቅስቃሴ ከሩቅ ሆኖ ለረጅም ሰዓት ሲከታተል ቆይቶ ወታደሮቹን ይሰበስብና ጣሊያኖቹ ምሽቱን ያሳልፉበታል ብሎ የገመተው ቦታ ቀድሞ በመሄድ ሰሞኑን ከጣሊያኖች ከዘረፋቸው በርካታ ቤንዚን የሞሉ ትላልቅ ቆርቆሮዎች 10 ያህል በየቁጥቋጦው ውስጥ ያፈሱ ዘንድ ያዝና ከዚያም በጣም ራቅ ብሎ ይመሽጋል። አጋጣሚ ነገር ሊሆን ይችል ይሆናል ጣሊያኖቹ አብቹ ሌሊቱን ያሳልፉበታል ብሎ በገመተው ቦታ ላይ ድንኳናቸውን ተክለው ይሰፍራሉ። የአብቹ ጦር እኩለ ሌሊት ላይ ያንን ቤንዚን የጠገበ ቁጥቋጦ እሳት ይለቅበትና በድንገት የእሳት ወላፈን የቀሰቀሳቸው አዲሶቹ የጣሊያን ወታደሮች መላው ጠፍቷቸው ሲደናበሩ የአብቹ ወታደሮች በእሳቱ ወጋጋን እየተረዱ አዲሶቹን የጣሊያን ወታደሮች ግንባር ግንባራቸውን እያሉ ያሰኟቸው ጀመር። እንዲህ ከየት አቅጣጫ እንኳ እንደሚተኮስባቸው ያላወቁት ጣሊያኖች መላቀቱ በጠፋ ሁኔታ ሲርመተመሱ አልመው ተኳሾቹ የአብቹ ተዋጊዎች አንድ ባንድ ለቀሟቸው። አደጋ የደረሰበት ይሄ 2000 ጦር ስለ ሁኔታው በሬዲዮ ለአለቆቹ ቢያሳውቅም የጣሊያኖቹ አጋዥ ጦር ከስፍራው ከመድረሱ በፊት እና አብቹ ከዚያ 2000 ጦር ለወሬ ነጋሪ ሳያስቀሩ ሊነጋጋ ሲል የቻሉትን ያህል ንብረት ዘርፈው የተረፈውን ለትግራይ ሽፍቶች ትተው እንዳመጣጣቸው ማንም ሳያቸው ተሰወሩ። ማርሻል ባሪዮሊዮን ያስለቀሰ ለሰሚው ማመን የሚያስቸግር ጀብዱ የናብቹ ጦር እንደፈራው ጥርጥር የለውም። እዚህም ጧት ከድንኳን የተወጣ ከደጃፍ ያገኘዋቸው በርካታ የሲጋራ ፓኮችና ሁለት ሳጥን ሙሉ የጣሊያን ቪኖ መስክሮች ናቸው። ሁሉም እናብቹ በለስ ይቀናቸው የሚዘርፉትን የጠላት ንብረት የጦርና የምግብ ቁሳቁስ ሁሉ ለዲት አምጥተው ለዋናው ጦራቸው ያከፋፍሉ ነበር። ታዲያ እናብቹ በዚህ መልኩ ትግላቸውን አፋፍመው ሳለ አንድ ለዲት ከትግራይ ሽፍቶች ጋር ችግር ገጠማቸው። ያብቹ ጦር እንደወትሮው ለዲት ቢያንስ ሁለቴና ሶስቴ ሰፈሩን እየቀያየረ ሲንቀሳቀስ የትግራይ ሽፍቶች አንድ አስቸጋሪ መንገድ ላይ አግኝተውት አናሳልፍ በማለት በከፈቱት ተኩስ ሽፍቶቹ ያብቹን ሁለት ተዋጊዎች ይገላሉ። አብቹ ችግሩ እንደተፈጠረ ከሽፍቶቹ ጋር ተደራድሮ ለማለፍ ሞክሮ ነበር። አብቹ ትግስቱ አልቆ መጀመሪያ ሽማግሌዎች፣ ሴቶችና ህፃናት መንደሩን ለቀው እንዲወጡ ለሽፍቶቹ ያቀረበው ጥያቄ አውንታዊ መልስ አግኝቶ አዛውንቶች፣ ሴቶችና ህፃናት መንደሩን ልክ ለቀው እንደወጡ ያቺን የሳር ጎጆ የሞላባትን መንደር በሳት አጋያት። ከዚያ ከየመሸገበት እየወጣ ሽሽት የጀመረውን ሽፍታ እያሳደደ ቀጠቀጠው። ምንም እንኳን እነዚህ መንደራቸውን ለቀው እንዲወጡና ነፍሳቸውን እንዲያድኑ የተፈቀደላቸው አዛውን ሴቶችና ልጆች ንጋት ላይ ጦር ሰፈራችን ድርሰው ስለሆነታው ለሹሞች አስረድተው ደጃዝማች አበራ በፊታውራሪ ሙሉ የሚመራ ጦር ወደ መንደሯ ቢልክም የፊታውራሪ ሙሉ ጦር በቦታው ያገኘው ነገር ቢኖር የመንደሯን አመድና እዚህም እዚያም የወደቁ የትግራይ ሽፍቶችን ሬሳ ብቻ ነበር። ከዚያ ቀን ጀምሮ እስካሁን በታላቅ ኩራት ሽንጣቸውን ገትረው ከራስ ካሳ ጋር ይከራከሩለት የነበሩትን ራስ ስዩም መንገሻን አጣ። መንደር ማቃጠል ከጀመረ ከጣሊያኖችና ከትግራይ ሽፍቶች በምኑ ይሻላል እያሉ ክፉኛ አማረሩ። በእኛም መንደር ስላብቹ ሁላችንም የተለየ አስተሳሰብ መያዝ ጀመርን። ከአንደኛው የዓለም ጦርነት ጊዜ ጀምሮ በተለያዩ የጦር ሜዳዎች የዋለው ኮሎኔል ኮናቫሎቭ 100% ያብቹ ደጋፊ ሲሆን ደጃዝማች አበራም ውስጥ ውስጡን በሆዱ አብቹን ቢደግፍም እንደ ጦር አዛዥነቱ አብቹን በአደባባይ ሳይደግፍም ሌላም አስተያየቶች ሳይሰጥ ዝም አለ። እኔም የራስ ካሳ የጦር አማካሪ እንደመሆኔ መጠን ምንም እንኳ ያብቹ ጀግንነት ፍጹም ቢያኮራኝም መንደር ማቃጠል ብቻ ሳይሆን እንዲህ በታላቅ ወኔና ድፍረት የጣሊያኖቹን የጦር ሰፈር ሰብሮ እየገባ የሚጥለው ትልቅ አደጋ ጣሊያኖቹን እጅግ በጣም አስቆጥቶ ሌሊት በተደፈሩ ቁጥር ቀን በእነዚያ የሰማይ ላይ አሞራዎች የሚያዘንቡት የሞት እሳት በየቀኑ ፍጹም አረመኔያዊነት የተሞላበት እየሆነ እንዲመጣ ትልቁ መንስኤ አብቹ እንደሆነ ስረዳ መላው ጠፍቶኝ እኔም ዝም ማለትን መረጥ። ኮሎኔል ኮናቫሎቭ አብቹ በፈለገው የጦር ሜዳ በመረጠው ሰዓትና ቦታ የጠላትን ጦር መጨፍጨፍ የተቀደሰ በእግዚአብሔር የተሰጠው ቅዱስ መብቱ ነው ብሎ ያምናል።
Thank you. አስምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁረው ይናገራል ይጮህ አደም አጥምም ድምፅ አለው። ነጎድጓድ ድምፁ ይፋጃል አጥንቱ ሕዝባዊ ነውና ስረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስ ፍልጥ ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራ ቢወተኛ ያፓ ብለው ነው። አገር ሽጠን አይደል ወይ በሥልጣን ባልገን መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቁሙ የሚበላው። አጽምም ይናገራል። ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት። አረ ምን አይነት ነው? እንዴት አይነት ቁዘት? ድካሜን ማቃለል ታሪኬን ማጠልሸት አንድ ሆኜ ሳለ ሁለት ነው ማለት። የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብሱ ማርቆስ አጎስና ተስፋዬ ደበሳይ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደግፎ ይሮልታል ታሪኬን ረብርቡ። እናም አስምም ይናገራሉ ብሎ ይጮሃል። ታጋይ ከድሉ በስተቀር ሌላው አስተና ያለው አልያም እድሜ ገደብ ምን አለ ብትሆኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወግን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን አሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ አጥሜ የሚናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጥሜ የሚናገራል ከተገኘ ሰሚ። አዎ አጥምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጥምም ሲነጋገሩበት ስሙን ተነቋቁረው ይናገራል። አጥምም ድምፅ አለው። አዎ አጥምም ይናገራል አጥምም ይናገራል እንደኔ እንደሱ እንደሱ ስጋውን ተላብሶ ወርደናል በስሙ ሲቀለድ ታሪኩን ሲተውት ይናገራል።
ለላ ፕሮግራማችን በዚህ ተቃለላል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ